የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ከመሸን ቀጣዮቹን ጉዳዮች ተሰማላችሁ። ኢትዮጵያ ከነገ ጀምሮ ይደረጋል ተብሎ ቀጠሮ በተያዘለት የህዳሴ ግድብ ድርድር እንደማትሳተፍ አስታውቃለች። በሌላ በኩል ደግሞ እዚህ ዋሽንግተን ዲሲ ላይ በነገው ዕለት ሰላማዊ ሰልፍ ተጠርቷል።
ሉዓላዊነታችን ላይ የተቃጣውን ጣልቃ ገብነት ለመቃወምና ለአሜሪካ መንግስት ድምጻችንን ለማሰማት የተጠራ ፕሮግራም።
ከሰላማዊ ሰልፍ አስተባባሪዎች መካከል አንዱ የሆኑትን ጣሰው መላከ ሕይወትን የሰማናቸው ሙሉ ቆይታችን በምሽቱ ይደመጣል።
ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደ ዜጋ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል።
ባህር ዳር ላይ የማህበራዊ መገናኛ አንቂዎች ለአብሮነትና ሰብአዊነት እንዲሰሩ ተመክረዋል። በመድረኩ ከተሳተፉት የአንደኛውን ቅንጭብ ሐሳብን የሰማ ነው። ሌሎች የአዲሱን ትውልድ የሚመለከቱ መሰናዶዎችም አሉን። ሀብታሙ ስዩም እያስተናገድኳችሁ አመሻለሁ። በመቀጠል ጽዮን ግርማ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቅርቡ በአማራ ክልል የተካሄደውን ሹምሽር ተከትሎ ከነበሩበት የአማራ ክልል የብልጽግና ጽህፈት ቤት ተነስተው ወደ መለስ የአካዳሚ የምርምር ማዕከል የተመደቡት አቶ ዮሐንስ ቧያለው ሹመቱን እንደማይቀበሉት ዛሬ ለአማራ መገናኛ ብዙሃን ኤጀንሲ በሰጡት ቃለ ምልልስ ተናግረዋል። በሚዲያ ኤጀንሲው በምስል ባሰራጨው በዚህ ዘገባ ላይ እንደተናገሩት አሁን ተቋሙ ባለው የህዝብ አመለካከት በተቋሙ መስራት የሚችልበት ሁኔታ ስለሌለ የቀረበውን ሹመት ለመቀበል ያስቸግረኛል ብለዋል። አዲሱ ምደባን በዜና እንደሰሙ የተናገሩት የአማራ ክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ በዜና ከመስማታቸው በፊት በፌዴራል ደረጃ ኃላፊነት እንደሚሰጣቸው እንጂ የትኛው መስሪያ ቤት እንደሚመደቡ እውቅና እንዳልነበራቸው ተናግረዋል። አድማጮች፣ በዚህ በአማራ ክልል ስለተካሄደው ሹምሽርና የስልጣን ሽግሽግ በተመለከተ ከምሽቱ 3 ሰዓት በሚኖረን ጊዜ ሰፋ ያሉ ውይይቶችን ታደምጣላችሁ። የሶማሌ ብሔራዊ ነጻነት ግንባር ኦብነግ የሶማሌ ክልል መንግስት በአባሎቼ ላይ እንግልት እየፈጸመ ነው፣ አንዳንዶቹም ቢሮዎቼን እየዘጋብኝ ነው ሲል ወቀሰ። ድርጊቱ የከፋ ባይሆንም ምክንያቱ ግን ጥሩ አይደለም ሲሉ የድርጅቱ ሊቀመንበር አድሚራል አብዱራህማን ሼክ ማሃዲ በተለይ ለቪኦኤ ገልጸዋል። ዶክተር አብዱራህማን እንደተናገሩት በገጠር አካባቢዎች አንዳንድ አባሎቻቸው እየታሰሩባቸው እንደሆነ፣ ቢሮቸውም እየተዘጉ እንደሆነና ድርጊቶቹ የጎሉ ባይሆኑም አባሎቻችን ግን እየተተነኩሱ ነው ብለዋል። እኛ እንደ ሌሎቹ ተቃዋሚ ፓርቲዎች አይደለንም፣ ከትጥቅ ትግል የመጣነን። ይህ ተቀባይነት የለውም። ከመንግስት ጋር የሰላም ስምምነት ተፈራርመን እየተንቀሳቀስን ያለ ነው። በነጻነት የመንቀሳቀስ መብት አለን። ቅሬታችንም ለፌዴራል መንግስት አቅርበን ምላሽ እየጠበቅን ነው ብለዋል። የክልሉ መንግስት ግን ስለ አባላቱ እስራትም ሆነ ስለ ቢሮ መታሸግ መረጃ የለኝም ሲል አስተባብሏል። ወደ ዓለም አቀፍ ዜና ስናልፍ ቻይና የኮሮና ቫይረስ መዛመት መቀነስ መቀጠሉን ሀገሪቱ አስታውቃለች። የዓለም የጤና ድርጅት ባለስልጣኖች ቻይና በሽታውን ለመገደብ ያደረገችውን ጥረት አሞግሰዋል። ሌሎች መንግስታት ደግሞ ኮሮና ቫይረስ ቢገባባቸው ፈጣን ምላሽ ለመስጠት እንዲዘጋጁ ባለስልጣኖቹ መክረዋል። የቻይና ባለስልጣኖች ዛሬ በተናገሩት መሰረት 406 አዲስ የቫይረሱ በሽተኞች አሉ ብለዋል። ከሞላ ጎደል ሁሉም የኮሮና ቫይረስ በሽታ ማዕከል በሆነው ሁበይ ክፍለ ሀገር የሚገኙ ናቸው ብለዋል። አዲስ የሞቱት 52 ሰዎችም በክፍለ ሀገሩ የነበሩ ናቸው ይላል የዛሬው ከቻይና የወጣው መረጃ። አያይዞም ቻይና ውስጥ ስላለው የኮሮና ቫይረስ ሁኔታ ጥናት ያካሄደውን የዓለም የጤና ድርጅት ቡድንን የመሩት ብሩስ አይልድዋርድ ስለ ጉዳዩ ጋዜጣዊ መግለጫ ሰጥተዋል። ቻይና ቫይረሱን መስፋፋት ለመገደብ የወሰደችው እርምጃዎች በመቶ ሺዎች የሚቆጠሩ የሀገሪቱ ተወላጆች የቫይረሱ ዘለባ እንዳይሆኑ ለማድረግ ሳይቻል እንዳልቀረ የሚል ድምዳሜ ላይ መድረሳቸውን አስገንዝበዋል። ደቡብ ኮሪያ ውስጥ አንድ የዩናይትድ ስቴትስ ወታደር ኮሮና ቫይረስ እንደያዘው የአሜሪካ ወታደራዊ ባለስልጣኖች ገልጸዋል። የ23 ዓመት ዕድሜ ወጣት የሆነው ከወታደራዊ ሰፈር ውጪ በሆነው መኖሪያ ቤቱ ተወስኖ እንደሚገኝም ደቡብ ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል ባወጣው መግለጫ አስታውቋል። ሌሎች ለበሽታው የተጋለጡ ሰዎች ካሉ ለማጣራት ሲሉ የጤና ባለሙያዎች ከወታደሩ ጋር እንዳይገናኙ ካሉ እየተከታተሉ መሆናቸውንም ደቡብ ኮሪያ ያለው የአሜሪካ ወታደራዊ ኃይል ዛሬ ያወጣው መግለጫ ጠቁሟል። በዩናይትድ ስቴትስ ለፕሬዝዳንትነት እየተወዳደሩ ያሉት ዴሞክራቶች እስካሁን ባለው ጊዜ አብላጫ ድምጽ እያገኙ ያሉትን በርኒ ሳንደርስን ኢላማ እያደረጉ ናቸው። ትላንት ማታ በተካሄደው ክርክር ዴሞክራሲያዊ ሶሻሊስት ነኝ የሚሉት ሳንደርስ ዴሞክራቲክ ፓርቲን ወክለው ለፕሬዝዳንትነት ለመወዳደር ከበቁ ህዳር ወር ላይ በሚካሄደው ብሔራዊ ምርጫ ሪፐብሊካዊው ፕሬዝዳንት ዶናልድ ትራምፕ እንዲያሸንፉ ያመቻል እያሉ ነው። በርኒ በዶናልድ ትራምፕ ይሸነፋሉ፣ የተወካዮችና የህግ መወሰኛ ምክር ቤቶችም በሪፐብሊካውያን ይሞላሉ ሲሉ የቀድሞ የኒውዮርክ ከንቲባ ማይክል ብሎምበርግ አሳስበዋል። ቻርልስተን ደቡብ ካሮላይና እና በተካሄደው 10ኛ የዴሞክራት ተወዳዳሪዎች ክርክር ላይ ነው ብሉምበርግ ይህን ያሉት። በመጪው ቅዳሜ ደግሞ በደቡብ ክፍለ ግዛት የቅድሚያ ፕሬዝዳንታዊ ምርጫ ይካሄዳል። ሌላዋ ተወዳዳሪ የማሳቹሴት ሴናተር ኤልዛቤት ዋረን በበኩላቸው የረጅም ጊዜ ወዳጃቸው የሆኑት ሳንደርስ ሊያሳኩት የማይችሉትን የተራማጅ ፖሊሲ ግብን በተሻለ እኔ ላራምድ እችላለሁ ሲሉ መከራከሪያቸውን አቅርበዋል። አድማጮች፣ ለሰዓቱ የያዝናቸው የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና መሰናዷችን ጋር አብራችሁን ቆዩ።
ጽዮንን አመሰግናለሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የዩናይትድ ስቴትስ የገንዘብ መስሪያ ቤት ባሰናዳውና ከየካቲት 18 እስከ 19 2012 ዓ ም ይካሄዳል ተብሎ ቀን በተቆረጠለት የህዳሴ ግድብ ውይይት ላይ ኢትዮጵያ እንደማትሳተፍ አስታውቃለች። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ ይሄ የሆነው ከባለ ድርሻ አካላት ጋር እየተደረገ ያለው ውይይት ባለመጠናቀቁ ነው ብለዋል። አምባሳደሩን ጨምሮ የሚመለከታቸውን ባለሥልጣናት ለማናገር ያደረግነው ተደጋጋሚ ጥረት አልተሳካም። ይህ በእንዲህ እንዳለ የህዳሴውን ግድብ ድርድር የተመለከተ ሰልፍ በነገ ዕለት ዋሽንግተን ዲሲ ላይ ተጠርተዋል። ከሰልፉ አስተባባሪዎች መካከል አንዱ ከሆኑት ጣሰው መላከ ሕይወት ጋር ከደቂቃዎች በፊት ተገናኝቼ ነበር። ሰልፉ የተጠራበትን ምክንያት ያስቀድማሉ።
እንግዲህ የሰልፉ በዋናነት በነገ ዕለት የተጠራው እንደ በዚህ በወር መጨረሻ ላይ በአሜሪካ አደራዳሪነት የኢትዮጵያና የግብፅ በአባይ ግድብ ዙሪያ ለመፈራረም ፕሮግራም እንዳላቸው ሰምተናል እና ያንን በተመለከተ የአሜሪካ መንግስት በአባይ ግድብ በኢትዮጵያ ላይ የምታደርገውን አድሏዊ ጫና እንድታቆምና ከአደራዳሪነቷ እንድትወጣ ለመጠየቅ ነው። ይሄ ደግሞ በሉዓላዊነታችን ላይ የተቃጣውን ጣልቃ ገብነት ለመቃወምና ለአሜሪካ መንግስት ድምጻችንን ለማሰማት የተጠራ ፕሮግራም።
አቶ ጣሰው፣ እንግዲህ እርስዎም ሰምተው ሊሆን ይችላል አሜሪካ በዚህ ድርድር ውስጥ ያለኝ ሚና የታዛቢነት ነው እያለች ነበረ እያለችም ነው አሁን ድረስና፣ ከምን አንጻር ነው ጫናው እየደረሰ ነው ብላችሁ ሰልፉን ለመጥራት የተነሳሳችሁት?
በቀደመው አጀማመሩ በዚሁ እንዳልከው በዚህ በታዛቢነት በአሜሪካና በወርልድ ባንክ ታዛቢነት እንደነበረ ነው። አሁን ግን በተለያየ መንገድ እንደምንሰማው ከዚህ የታዛቢነት ወደ አደራዳሪነት እየተቀየረና በኢትዮጵያ ላይ ጫና እየፈጠሩ እንደሆነ እየተሰማ ነው እና ይህንን ጫና የአሜሪካ መንግስት ከኢትዮጵያ ላይ እንድታነሳ ነው እንግዲህ ጥያቄው የምናቀርብላቸው። እንደዚሁም ደግሞ የኢትዮጵያ መንግስት እስካሁን ይህንን ጫና ተቋቁመው እዚህ ደርሰዋል። አሁንም ይሄ ድርድር ለመቶ ሚሊዮን ኢትዮጵያ እንደውም ለቀጣዩም ትውልድ ሁሉ ወሳኝ ጉዳይ ስለሆነ በዚሁ አካሄዳቸውን እንዲጠነክሩና በዚህ ስምምነት ላይ ፊርማቸውን እንዳያኖሩ እነሱንም ከጎናቸው እንደሆነ ለመግለጽም የተጠራ ሰልፍ ነው።
ሰላማዊ ሰልፉን የመጥራት ሂደቱ የተከናወነው በግል ተነሳሽነት ነው ወይንስ ደግሞ በመንግስት የሚደገፍ ነው?
ይሄ ጥሪ በአጠቃላይ በዚህ ላይ የሚሳተፈው ማህበረሰቡ ነው። በዲሲና አካባቢ ያሉ አክቲቪስቶች፣ የተለያዩ ማህበረሰብ ተጠሪዎች በግለሰቦችም ደረጃ ተሰባስበው የሀገራችን ጉዳይ ያገባናል፣ ይሄ ጉዳይ የመንግስት ጉዳይ ብቻ አይደለም፣ እኛም ደግሞ ከመንግስት ጎን እንደሆነና መንግስትም በዚህ ውስጥ የማህበረሰቡ ገንዘብ የተሰራ የማህበረሰቡ ባለቤትነት ስለሆነ በጫና ምክንያት ፊርማ እንዳያደርግ ግፊታችንን ለማድረግ ስምምነት ውስጥ እንዳይገባ የኛም ያገባናል በማለት የተደረገ ነው። ምንም ከመንግስት ጋር ግንኙነት የለውም። መንግስትንም ለማሳሰብ እንደዚሁም የአሜሪካ መንግስትን ለመጠየቅ በማህበረሰቡ የተዘጋጀ የሰልፍ ጥሪ ነው።
ሰልፉ የት ቦታ ነው የሚካሄደው? በሰልፉ ላይ ደመቅ አድርጋችሁ ልታሳውቋቸው ልታስገነዝቧቸው ያሰባችኋቸው ሀሳቦች ምን አይነቶች ናቸው?
እንግዲህ ሰልፍ የተጠራው በዋሽንግተን ዲሲ የሚገኘው ስቴት ዲፓርትመንት ፊት ለፊት ነው ጥሪውን ያደረግነው። እንግዲህ እንዳልኩት በዋናነት እኛ መልእክት የምናስተላልፈው የአሜሪካ መንግስት ጣልቃ ገብነቷን እንድታቆም ነው። በሀገራችን ሉዓላዊነት ጉዳይ ውስጥ ገብታ ጫና መፍጠሯን እንድታቆም፣ ይሄ አድሏዊ የሆነ ለግብጽ ያደላ የአደራዳሪነት ተግባሯን እንድታቆም እና እንደ መጀመሪያው ወደ ታዛቢነቷ እንድትመለስ ለመጠየቅ ነው ዋና መልእክታችንን አድርገን የምናስተላልፈው።
እጅግ በጣም አመሰግናለሁ አቶ ጣሶ መላከ ህይወት፣ መልካም ምሽት ይሁንልዎት።
አሜን። እኔም አመሰግናለሁ ሰጠኝ እድል አፍታሙ። እንደዚሁ ቢሆን
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በፌስቡክ ገጻችን ላይ በቀጥታ እየተሰማን ነው። የሚሰማችሁን ማናቸውንም አስተያየቶች እንድታደርሱን ይሁን። የማኅበራዊ ሚዲያ አንቂዎች የሀገርን አንድነት በሚያጠናክሩና የሕዝቦችን ደህንነት በሚጠብቁ አጀንዳዎች ላይ ሊያተኩሩ ይገባል ተብሏል። በአማራ ክልል የሚንቀሳቀሱ የማኅበራዊ ሚዲያ አንቂዎች ከሰሞኑ ባደረጉት የጋራ ውይይት ከዕለት ወደ ዕለት ቅርጹንና ይዘቱን እየቀያየረ ያለው የሀገሪቱ ፖለቲካ እንዳሳሰባቸው ገልጸው ሕዝብን ከሚከፋፍል አጀንዳ በመውጣት አሁን ሀገሪቱ ካለችበት ችግር እንድትወጣ የሚያግዛት ሐሳብ እንዲንሸራሸር አሳስበዋል። አስቴር ምስጋናው።
የማህበራዊ ሚዲያ ትስስር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸውም ለዚህ ይመስላል። ወቅታዊ የኢትዮጵያ የፖለቲካ ሁኔታና የአንቂው ሚና በሚል ርዕስ በባህር ዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት።
በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት።
አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጩ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው።
አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ አድርባይነት መሆን የለበትም። ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነባ አይችልም። በእውቀትና በአመለካከቱ ተራማጅ የሆነ እንደዚህ ጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደዚህ ጋ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይሄ ማለት ግን በደፍጣጭና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቃ ሊል ይገባል።
ወጣት ምስጋናው በለጠ ተመሳሳይ ሀሳብ ሰንዝሯል።
በየአካባቢው ያሉ የፖለቲካ ሁነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው፣ እዚሁ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ ሁነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያደረገ አክቲቪዝም ቢኖር አሁን ካለንበት ውጥንቅጥ የመውጣት እድል አለ።
መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎቹ የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ጋቢና ቪኦኤ መደመጡን ይቀጥላል ከአሜሪካ ድምፅ ራዲዮ። የኮሮና ቫይረስ ከተነሳባት ቻይና ቀጥላ በቫይረሱ እየተጠቃች ባለችው ደቡብ ኮሪያ የሚኖሩ ኢትዮጵያን ተማሪዎች ከኢትዮጵያን ማኅበረሰብና ከኢትዮጵያ ኤምባሲ በየጊዜው የመረጃ ልውውጥ እያደረጉ እንደሆነ ተማሪዎችና ኤምባሲው ገልጸዋል። የትግረኛው ክፍል የሥራ ባልደረባችን ገብረ መድን ተማሪዎችና በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤን አነጋግሮ ያሰናዳውን ኤደን ገረመው እንደሚከተለው ታሰማናለች።
በደቡብ ኮሪያ ዴጆን ከተማ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በፔትሮኬሚካል የሶስተኛ ዓመት የዶክትሬት ተማሪ የሆነው ሃጎስ ብርሃነ በሽታው ዴጉ ተብሎ በሚጠራው በሌላኛዋ የደቡብ ኮሪያ ከተማ በፍጥነት እየተስፋፋ በመሆኑ አሳሳቢ ነው ብሏል። ሃጎስ የሀገሪቱ መንግስት ደረጃ በየጊዜው እየሰጣቸው እንደሆነና እስካሁን ድረስም የተዘጋ ሱቅ የሚሆን ምግብ ቤት እንደሌለና እንቅስቃሴዎችን በቀደመው መልኩ እየቀጠሉ እንደሆነ ገልጾ፣ ይሁንና ለጥንቃቄ ሲባል የትምህርት መዝገባን ጊዜ ያራዘሙ ዩኒቨርሲቲዎች አሉም ይላል።
ኢትዮጵያውያን ሁላነን ራኸቢና ኢንፎርሜሽን ኮሚኒኬት እንገባበሪና
ኢትዮጵያውያን በሙሉ እንገናኛለን፣ መረጃም እንለዋወጣለን። እስካሁን በበሽታው የተያዘ ሰው የለንም። ምን አይነት ጥንቃቄ ማድረግ እንዳለብን በየጊዜው መረጃ እንለዋወጣለን።
ሃጎስ አሁን ባለበት ሁኔታ ምን ማድረግ እንዳለበት ባይወስንም ሁኔታዎች እየከፉ ከሄዱ ግን ወደ ሀገሩ ለመመለስ እንደሚያስብም ገልጿል። ሌላው በዩኒቨርሲቲው የተማሪዎች ህብረት አስተባባሪና የአራተኛ ዓመት የኤሮስፔስ ኢንጂነሪንግ ተማሪ የሆነው ሮቤል አስረስ ደግሞ እሱ በሚማርበት ዩኒቨርሲቲ ውስጥ 60 የሚሆኑ ኢትዮጵያውያን ተማሪዎች እንዳሉ ገልጾ በከተማዋ 16 ሰዎች በበሽታ በመያዛቸው ምክንያት ሁኔታው አስፈሪ ነው ይላል።
በጣም አስፈሪ ነው፣ ግን ደስ የሚለው ነገር ምንድነው? ዲጆን ከተማ ውስጥ የሚገኙ ልጆች የራሳችን ንብረት አለን። መረጃዎች ሲመጡ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን፣ ወይም ደግሞ የተለያዩ አዳዲስ መረጃዎች ሲመጡ ቶሎ ቶሎ ለህብረተሰቡ ለማቅረብ እንሞክራለን። ከዛ በዘለለ ደግሞ በኮሪያ የሚገኙ የኢትዮጵያኖች ህብረት አለን፣ በፌስቡክ ግሩፕም አለን። እዛም ላይ ደግሞ ጠቃሚ የሆኑ መረጃዎችን ሌሎች የቡድኑ አባላት አስተባባሪዎች ያቀርቡልናል። ስለዚህ በአሁኑ ሰዓት መልካም ሁኔታ ነው ያለ ነው። ምንም ኢትዮጵያ የተያዘ በሽተኛ የለም በኮሮና ምክንያት።
መረጃ ለመለዋወጥ ሜሴንጀርን ጨምሮ የተለያዩ የመረጃ መተግበሪያዎችን እንደሚጠቀሙ በመግለጽ ከኤምባሲውና በኮሪያ ከሚገኙ ህብረተሰቦችም ጋር በፌስቡክ እንደሚገናኙ ገልጿል።
የማስክ ጥረት በጣም አለ። መሪያ አካባቢ ላይ ያው ብዙ ሰው ስለፈራ ማስክ ገዝቶ ነበር፣ ብዙ ሰው ማለት ነው። የማስክ ጥረት ትንሽ አለ፣ ግን ለእኛ ብቻ ሳይሆን ለማንኛውም ኮሪያ ውስጥ ያለ ሰው ያለ ነገር ነው። ባት ኤምባሲ መፍትሄ የሚያገኝ ከሆነ እንደዚህ ነገሮችን ቢያግዘን መልካም ነው። ላይ
በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ የቫይረሱ መስፋፋት በየቀኑ እየጨመሩ መምጣቱን ገልጸው፣ ይሁንና የደቡብ ኮሪያ መንግስት ውጤታማ የመረጃ ልውውጥ እያደረገ በመሆኑ እሱን እየተጠቀሙ መሆናቸውን አስረድተዋል። ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ብዛት በእርግጠኝነት መናገር ባይቻልም 500 የሚሆኑ ተማሪዎችን ጨምሮ ወደ 1100 ኢትዮጵያውያን አሉ ተብሎ ታመናል ብለዋል። ቫይረሱን በተመለከተ ከኢትዮጵያ ማህበረሰብ ጋር ስላለ የመረጃ ልውውጥ ተጠይቀው ሲመልሱ እንዲህ ብለዋል።
ቁጥሩ እየጨመረ ሲመጣ ሁለት ነገር ነው ያደረግነው። አንደኛ በኤምባሲው የፌስቡክ ገጻችን ላይ የሀገሪቱ መረጃ የሚተላለፍባቸው ስርዓቶችን ኢትዮጵያውያን ነዋሪዎችና ተማሪዎቻችን መንግስት የሚሰጠውን መረጃ እንዲከታተሉና የትኛውም ችግር ሲያጋጥማቸው ደግሞ ኤምባሲውን ኮንታክት እንዲያደርጉ ኤምባሲው ከጎናቸው እንደሚቆም ነው ያስታወቅ ነው። ከሱ ቀጥለን እዚህ ያሉት የኮሚኒቲ ኃላፊዎች አሉ፣ ኢትዮጵያን ኮሚኒቲ ተማሪዎችንም ነዋሪዎችንም በጋራ የሚያስተባብሩ ከእነሱ ጋር በቅርበት እንሰራለን።
አምባሳደር ሽፈራው ሽጉጤ በሽታው ከቁጥጥር ውጭ ከሆነ ኢትዮጵያውያንን ከደቡብ ኮሪያ ስለማስወጣት ተጠይቀው ሲመልሱ የደቡብ ኮሪያ መንግስት በጣም ጠንካራ የጤና ስርዓት ስላለው ወደዚያ ይደረሳል የሚል እምነት እንደሌላቸው በመግለጽ ሁኔታው ከተፈጠረ ግን አስፈላጊውን እርምጃ በሙሉ እንወስዳለን ብለዋል። የፊት መሸፈኛ ማስክን በሚመለከትም የሀገሪቱ መንግስት በስፋት እያመረተና ዋጋውንም እየተቆጣጠረ በመሆኑ የተሰጋው ችግር እንደማይኖር ጠቅሰው እየተመካከርን የምንሰራ ይሆናል ብለዋል።
ከጋቢና ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ማናቸውም ማስተያየቶች ቢኖራችሁ ጋቢና አት ቪኦኤ ኒውስ ዳት ካም እሱ ላይ ልትጽፉልን ትችላላችሁ። በትዊተር በፌስቡክ አድራሻዎቻችንም እንገኛለን። የዛሬው መሰናዶ እየመራሁት የሚገኘው ሀብታሙ ስዩም ነኝ። በምህንድስናው ደግሞ ኤልያስ አስማረ አብሮን ይገኛል። በኢትዮጵያ የአሶሽየትድ ፕሬስ የፎቶ ባለሙያ የሆነው ሙልጌታ አይኔ በሶስት ዘርፎች የዓለም የፕሬስ ፎቶ ሽልማት እጩ ሆኗል። ሙልጌታ የዛሬ የጋቢና እንግዳችን ነው። ጽዮን ግርማ ነው ያነጋገረችው። እጩ ስለሆነበት ስራ ከሚያብራራበት ይጀምራል።
እጩ የሆንኩባቸው ፎቶግራፎች በኢትዮጵያን አየር መንገድ በተከሰከሰው በ302 ፍላይት በነበረው በሰራሁት የዜና ሽፋን ላይ ያነሳኋቸው ፎቶች ናቸው። በ2020 ላይ የወለደ ፕሬስ ፎቶ ዋንድ ላይ እጩ ነው።
በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሀዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው። እንግዲህ ከዌብሳይታቸው ላይም እንዳየናቸው እነሱ ፎቶግራፎች ስታነሳቸው በቦታው ላይ ተገኝተህ ነው። ወደ ኋላ ተመለስና እስቲ አስታውሰን፣ ምን ይመስል ነበረ ስሜቱ? በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተህ ነው ያነሳኸውና እስቲ ንገረን።
በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁኝ ነበረ። አጋጣሚ ነው ሬስቶራንት ውስጥ ቁርስ እየበላሁኝ ነው የሰማሁት። እና በጣም ብዙ እንደዚህ ከወደቀ የሚል እንጂ እንደዚህ አይነት የሆነ አደጋ የደረሰብኝ እሱም አልጠበኩም ነበር። ወዲያውኑ ነበር ወደ ኤርፖርት ሄጄ ነበረ የሰዎችን አንዳንድ ሰዎችን ሪያክሽኖችን ለማንሳት ችያለሁ። በአብዛኛው ግን አሁን እጩ የሆንኩባቸው ፎቶዎች ያነሳኋቸው ፕሌኑ የተከሰከሰበት ቦታ ላይ ሄጄ የሰራሁት ነበረ እና በጣም 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 ስሜትን የሚነካ የነበረ ወቅት ነበረ። ለአንድ ሳምንት ከሌሊቱ 10 ሰዓት እየተነሳሁ ነበር። በጠዋት ነበር የምንነሳው። በጣም ነበረ ከአዲስ አበባ ወደኛ ሲሄድ ወደ ደብረ ዘይት አደጋ የደረሰበት አካባቢ ማለት ነው። መጀመሪያ እንዳየሁት የአደጋ ቦታውን ለማመን አልቻልኩም ነበረ። ያን ምህል ቁጣም እንደዚያ ስብርብር ብሎ ምንም የሚታይ ነገር አልነበረም እና በአካል መገኘት እዛ ቦታ እና በወሬ የምትሰሚ ነገር በፍጹም ታይ ነገሮች ናቸው። በጣም በጣም ያስደነግጣሉ። እዚ አካባቢ ያለው ነበር የነበረው ነገር ነው። ይህን ይመስል ነበረ የነበረ ሁኔታ ነው።
የፎቶ ጥበብ ወይም አርት እንደዚህ ያሉ ነገሮችን ሀዘንንም ደስታንም እንዳሉ ቀርጾ አስቀምጦ ለሌሎች ሰዎች ታሪክን ማጋሪያ መንገድ ነው እና ሀዘንም ቢሆን ታሪክ አጋርተህበታል። ያንተን ራስህን ስሜትህን የነኩ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው?
ለመናገር ፎቶግራፍ ለማበላለት ሳይሆን አንደኛ የፎቶግራፊ ቴክኒኩን ራሱ ሳነሳ እኔ ራሴ ከማንሳት በፊት እውነቴን ነው የምልሽ በጣም በቃ ቁጭ ብዬ ብዙ አልቅሽ ያለውን በጣም ተሰምቶኛል። የሰዎች ሁኔታ ሳይ በጣም ፔንፉል በጣም ስሜት የሚነካ ነገሮች ነበር የነበሩት። እዛ ጋር መጥተው ስትመጪ የአደጋ አካባቢ ስትመጪ ይህ ሁሉ ነገር ልትሄድሽለሽ ነገር ስማሪናአሁንላለ ሁሉ የእውነት ነገር ለማየት ነው። በእውነቱ በጣም 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 ስሜት የሚነካ ነበረ። የሰዎቹ የቤተሰቦቹ ሁኔታ መቶ ስሜታቸውን የሚገልጹበት ሁኔታ በጣም ስሜቴን የነካኝ ስራ ነው። አሁን እንደዚህ ዓለም ላይም ወጥቶ ፎቶግራፊው እንደዚህ በሰዎች እንዲታይና ለሽልማትም ደረጃ እንዲደርስም ያደረገው የኔም ስሜት እዛ ውስጥ ስላለ ነው። እኔ ሚስ ተሰምቶኛል። ያ ነገር እዛ ጋር ሰዎቹ ላይ ነበረ ነገር እኔ ራሱ ውስጤ የተሰማኝ ውስጤ የጎዳኝ ነበረ። በጣም ዲፕረስ ሆኜ ነበረ ለተወሰኑ ጊዜያቶች የነበረው ስሜት በጣም እኔ እንጃ ከቀናት በላይ ነው። በጣም ከባድ ነው። እዛ አካባቢ ሰዎች አፈር ነው ያገኙት ነው ለማመን እንኳን አልቻሉም አብዛኞቹ። እኔ ራሴ እንደዛ ነበር የተሰማኝ እና በጣም ከባድ ነው። በተለይ አንደኛው ውጭ የሆንኩበት ፎቶግራፍ ፊቷ ላይ አፈሩ ስትመሰምሰው የምታይበት እንዴት ስሜት እንደሚጎዳ በጣም ከባድ ነበረ። እኔም ሪስፔክትፉሊ የእነሱን አክብሬ በቴሌ ሌንስ በሚባለው ነው ሳነሳ የነበረው ምንም ከሀዘንተኞቹ ጋር እንደዚህ ኮንፍሮንት አድርጌ ፊት ቀርቤ እነሱን አልተካፈትኩም። በርቀት የእነሱን ስሜት መንካት መግባትም አልፈለኩም። በርቀት ነበረ ሳነሳ የነበረ።
አጠገባቸው ቀርበህ አይደለም ረጅም ሌንስ ተጠቅመ ነው?
አዎ 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 በፍጹ
ነው እነሱም ፐርሰናል እንትናቸው ስለዚህ
ሙልጌታ በሶስት ዘርፎች ማለትም በአመቱ ምርጥ ፎቶግራፍ፣ በታሪክ ነጋሪነትና በኒውስ ስፖርት በተሰኙ ሶስት ዘርፎች እጩ ሆኗል። የፎቶ ጋዜጠኝነት ሙያ ብዙ የከፈልኩለት በመሆኑ ለዚህ ሽልማት በመታጨቴ በጣም ደስተኛ ነኝ ብሏል።
የፎቶ ጋዜጠኝነት ሙያ እጅግ ከሚወድ ስለሆነ የዚያም ስል ብዙ የህይወቴዎች መክፈል ያለበት ነገሮች ከፍዬ እስካሁን ቆይቻለሁ። ያም ደግሞ አሁን ላይ ያሳለፍኳቸውን ጊዜያቶች ቆጥሮ እንደዚህ በፕሮፌሽናል ደረጃ በአፍሪካ ደረጃ የመጀመሪያው ጥቁር አፍሪካዊ ሊሆን እችላለሁ። ምክንያቱም የወርልድ ፕሬስ በ1957 አንድ ሳውዝ አፍሪካዊ ነጭ ሳውዝ አፍሪካዊ ነበር ያሸነፈው የወርልድ ፕሬስ እና ለእኔ በጣም ትልቅ አጋጣሚ ነው። ይሄ ደግሞ ለእኔ ብቻ ሳይሆን ለሁሉም አፍሪካን ፎቶግራፈር ኢትዮጵያን ፎቶግራፈሮች መንገድ የሚከፍት ነው ብዬ አስባለሁ።
በጣም አመሰግናለሁ። እግዜር ስጥልኝ። መልካም እድል እንመኝልሃለን። ታሸንፈህ ደግሞ እንደምናገኘ ተስፋ አረጋለሁ።
እግዜር በጣም አመሰግናለሁ።
አድማጮቻችን ላለፉት 30 ደቂቃዎች አብራን ስለነበርን በጣም እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዛሬው መሐንዲሳችን ነው። በትዊተር በፌስቡክ እንዲሁም ደግሞ በኢሜይል አድራሻዎቻችን ማናቸውም ማስተያየቶችን ልደርስ ልትልኩልን ትችላላችሁ። በጣም እናመሰግናለን። የተባረከ ምሽት ይሁንላችሁ።
እንዴት ያንቺን ትረናይ ያንቺን ገላ ልርሳይ ያንቺን አካል ልርሳይ
Radio Sagale Americati.